የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 21 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን እንደሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ክፍል 21
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ፈረስ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ።
በዚህ ሁኔታማ በአውሮፓውያን ዘንድ ሃይማኖት ጨርሶ ጠፍቷል ማለት ነው አሉ አጼ ቴዎድሮስ። ይህ አይደለም ጃንሆይ፣ መቻቻል የሚባል ነገር ስለመጣ ነው። ሃይማኖትን በግድ ማሳመን ወይም ማስተው ከባድ ችግር ሆኖ ስለተገኘ አንድ ሰው ተቤተሰብ በመውረስም ይሁን ራሱ ተመራምሮ በመቀበል ያያዘውን ሃይማኖት ተው ብሎ ማስገደድ የማይጠቅም መሆኑ ታወቀ። ቀደም ባለው ጊዜ ተክርስቲያኖች ይልቅ ሃይማኖታቸውን በሰይፍ ኃይል ያስፋፋሉ የሚባሉት እስላሞች ታላቅ ታጋሽነትን አሳይተዋል። ከነቢይ መሐመድ በኋላ የተነሱ ከሊፋዎች ብዙ ክርስቲያኖች አገሮችን ድል እያደረጉ ታላቅና ሰፊ የሆነ የአረብ መንግስት ቢመሰርቱም የእስልምናን ሃይማኖት በዘዴና ቀላል በሆነ መንገድ ተማስፋፋት በቀር ክርስቲያኖችን ብዙ አይቻሉም ነበር። የአረቦች ታላቅ መንግስት ሲፈርስ በዚያ የተተካው የሴልጁክ ቱርኮች መንግስት ግን በክርስቲያኖች ላይ ብዙ ግፍ ስለሰራ በዓለም ውስጥ ጓደኛ የሌለው የሃይማኖት ጦርነት በክርስቲያኖቹ የአውሮፓ መንግስታትና በእስላሞች መካከል እየተደጋገመ ሲካሄድ ለብዙ ዘመናት ቆየ። ይህ ጦርነት የመስቀል ጦርነት ይባላል። የሴልጁክ ቱርኮች ታላቅ መንግስት ከእስያ በተነሱ ሞንጎላውያን በሚባሉ ሰዎች ወረራ ተፈረሰ በኋላ የሞንጎሎች ሰፊ መንግስት ተመስርቶ ወዲያው ፈረሰ። በዚህ ጊዜ ኦቶማን ቱርኮች የሚባሉት ተነስተው ኃይለኛውንና ሰፊውን የቱርክ መንግስት መሰረቱ። ይህ የቱርክ መንግስት ባለፈው ጊዜ አረቦች በኋላም ሴልጁክ ቱርኮች ተያዙት የሰፋ ሀገር ተመያዙን በላይ ባሸነፋቸው ክርስቲያኖች ላይ ከባድ ቀንበር የጫነ መንግስት ሆነ። ኦቶማን ቱርኮች ቤተክርስቲያኖችን ሁሉ መስጊድ በማድረግና ክርስቲያኖችን በብዙ መንገድ በመጨቆን እጅግ የታወቁ ናቸው። ታላቋን የክርስቲያን መዲና ቁስጥንጥንያን የያዟትም እነዚሁ ቱርኮች ናቸው። ታላቋ የቁስጥንጥንያ ከተማ 150 ሺህ ሰራዊት ይዞ በዘመተው መሐመድ ሁለተኛ ስትከበብ ከተማዋን ተዚህ ተወራሪ ለማዳን ተሰልፈው የነበሩ ሰዎች 8000 ብቻ ነበሩ። እኒህ በጣም ጥቂቶች የሆኑ ጀግኖች ክርስቲያኖች ቁስጥንጥኖስ 11ኛ ከሚባለው ጀግና ንጉሳቸው ጋር በመሆን ማንንም ሳይረዳቸው ከተማቸውን ሳይለቁ ሲጋደሉ ሁሉም ተነ ንጉሳቸው አለቁና ቁስጥንጥንያ በቱርኮች ተያዘች። ታዲያ ጆምቤል አጼ ቴዎድሮስ ይህን ንግግር በጸጥታና በትካዜ ሲያዳምጡ ታላቅ ቁጭትም ይሰማቸው ነበር። ዛዲያ ሌሎች ክርስቲያኖች መንግስታት እነዚህን ቱርኮች ዝም ብለው ተዋቸው አሉ አጼ ቴዎድሮስ። ኮንስል ፕላውዴን አጼ ቴዎድሮስ ይበልጥ የሚያስገርማቸውን ነገር ቬል የዘለለው ስለመሰለው በንግግሩ መካከል ገባና አቸንፈው ለያዙት ህዝብና ሃይማኖት እንደ አረቦች ትዕግስት ማሳየት ሴት አለ? ታላቁንና የተከበረውን የቅድስት ሶፊያ ቤተክርስቲያን ሳይቀር ቤተክርስቲያኖቹን ሁሉ መስጊድ አደረጓቸው። መስቀል በነበረበት ቦታ ሁሉ የእስላሞች የጨረቃ መልክ ያለበት ምልክት ተተካበት አለ። ዛዲያ ሁሉም ክርስቲያኖች ዝም ብለው አዩ አሉ አጼ ቴዎድሮስ በሐዘንና በልዴት ልባቸው እየታወቀ። ማን ነክቷቸው? ይባስ ብለው ራሳቸው ወረራውን ቀጠሉ እንጂ ተደላድለውና ተስፋፍተው እንደቆዩ ቀዳማዊ ስሌማን የሚባለው ሱልጣን ዘመን የክርስቲያን ወረራ ስራቸውን ቀጥለው ለክርስቲያኖች የአውሮፓ ሀገሮች ውስጥ በተጨማሪ ዩጎዝላቪያ፣ ቡልጋሪያ፣ አልባኒያ፣ ሃንጋሪ የሚባሉትን በሙሉ ሲይዙ ኦስትሪያ ተመትባለው ሀገርም ብዙ ግዛት ወሰዱባት። ጥቁር ባህር የሚባለውንም ባህር በእነሱ ቁጥጥር ስር አደረጉት አለ ጆን ቤል። እንዴ የአውሮፓ ክርስቲያኖች ሁሉ ሲሆን ምን ይሰሩ ነበር? አሉ አጼ ቴዎድሮስ። ጃንሆይ መጀመሪያ ጊዜ በነገሩ ቢያዝኑም አንድነት ስላልነበራቸው ኃይልም አልነበራቸው። በኋለኛው ጊዜያትም ሱልጣኖቹ በብዙ ነገሮች ከክርስቲያኖቹ መንግስታት ጋር ስምምነት እያደረጉ በስራቸው የሚተዳደሩ ክርስቲያኖችን አጥብቆ ከመጨቆንም እየታገሱ ስለሄዱ ሁኔታው እየተለመደ ሄደ። ይሁን እንጂ ከጊዜ በኋላ ፈርዲናንድ የተባለው የስፓይን ንጉስና ባለቤቱ ንግስት ኢዛቤላ ከፖርቱጋሎች ጋር በመተባበር በወራሪዎቹ ቱርኮች ላይ ጦርነት ከፍተው የተከታተለ ድል በማግኘታቸው ብዙዎቹ የአውሮፓ መንግስታት የነሱን ምሳሌ በመከተል ወራሪዎቹን ቱርኮች በእያለበት እየወጉ የተዘረጋ ረጅም ጥፍራቸውን ያሰበስቧቸው ጀመር። ቱርኮች በዚህ ጊዜ በባህር ጦርነት ጨርሶ ሲደመሰሱ በምድርም በኩል ተብዙ አገሮች እየተሸነፉ ወጡ። ቢሆኑም በጣም ብዙ አገር እንደያዙ ተመቅረታቸው በላይ አዲስ ወረራ እያደረጉ ሌሎች አገሮችን ድል ያደርጉ ነበር። ተሁሉም በላይ ማንኛውም የክርስቲያኖች ትግል ኢየሩሳሌምን ከቱርኮች እጅ ሊያወጣ አልቻለም አለ ጆን ቤል። ዮሐንስ ሙት ክርስቲያኖች የአውሮፓ መንግስታት በጦር መሳሪያና በመርከብ ተረዱኝ፣ ኢየሩሳሌምን አስለቅቃለሁ። የናግራንን ህዝብ አይሁዳዊው ፊንሃስ በጨረሰ ጊዜ የኢትዮጵያው ንጉሠ ነገሥት ካሌብ አይደለም ባህር ተሻግሮ ሄዶ የክርስቲያኖችን ደም ተበቅሎ በአረብ አገር ሰፊ ግዛት መስርቶ የተመለሰው? አቶ ቡላዴን እባክን እኒህን የአውሮፓ ንጉሶች አላምነኝ። ዮሐንስ እንግዲህ አንድ ጊዜ እኔ ሰው ተብሏል፣ ስለ እኔ የሚናገረውን ማንም አይሰማውም አሉ አጼ ቴዎድሮስ። ጃንሆይ ግድ የለም እስከሚቻል መድከሙ ዋና ተግባሬ ነው። አሁን ሁሉም ነገር በጥሩ ሁኔታ ተያይዞሎታል። ለአገሩ ያቀዱት ጉዳይ ሁሉ መንገድ መንገዱን ይዞ መካሄድ ሲጀምር ወደ ውጭ ያስባሉ አለ ፕላውዴን። እሱማ እውነት ነው። ብቻ እነዚህ ቱርኮች እያሉ አገሬን ማሰልጠንስ እንዴት ይችላሉ ብለህ ነው? እኛንስ አልወረሩም ብለህ ነው? እኛ እኮ በስቃይ እየተነፈሰ እንደሚኖር ሰው ማለት ነን። በምን እንተፈስ? አሉ አጼ ቴዎድሮስ በትካዜ። የአገር ውስጥ ጭቅጭቅ እንዳሁኑ ጸጥ ብሎ ተቆየ፣ በምጽዋ ያሉ ቱርኮችንስ በአንድ ቀን ዘመቻ እናባረራቸዋለን አለ ጆን ቤል። ዮሐንስ ለመሆኑ ስንት ነገር እያሰብ በምገኝበት ጊዜ አንድ ሰው ወይም አንድ ቀበሌ ሸፍቶ ሲያውከኝ ባገኘው እንዳለፈው ጊዜ ምሬሃለሁ እያልኩ የምለቀው ይመስልሃል? ይህማ ተሆነ እግዚአብሔርም ትቶኛል ማለት ነው አሉ አጼ ቴዎድሮስ። አይ ለነገሩ አልኩ እንጂ አሁንማ ማንኛውስ ክፍለ ሀገር ቢሆን የሚሸፍትበት ምን ምክንያት አለው አለ ሊቀ መቃርስ ዮሐንስ። አጼ ቴዎድሮስ በዚህ ሁኔታ ከፕላውዴንና ከጆን ቤል ጋር ሲወያዩ ቆይተው ወደ ከተማ ተመለሱ። ወደ ቤተ መንግስት እንደገቡ እቴጌ ተዋበችን ለማነጋገር ሲፈልጉ በመኝታ ክፍላቸው ጋደም ብለው አገኟቸው። ይህ ሁኔታ በእቴጌ ተዋበች ልማድ ታይቶ የማይታወቅ ነበር። አጤ ቴዎድሮስ በድንኳኑም ይሁኑ በቤተ መንግስት እግራቸው ከቤታቸው ወጣ ሲል ሲመለሱ የሚቀርበውን ምግብና መጠጥ ማስተናዳት እንጂ እንኳን ጋደም ብለው ቁጭ ብለው አርፈው የሚያያቸው ሰው አልነበረም። አጼ ቴዎድሮስ እቴጌ ተዋበችን ጋደም ብለው ሲያገኟቸው ከመደንገጣቸው በላይ ራሳቸውን በመቀነት አስረው ስለነበር ድንጋጤያቸውን አባባሰው። ወዲያው ጠጋ ብለው ባልጋው ላይ ቁጭ አሉና ምንድን ሆንሽብኝ ተዋበች አሉ። አንገታቸውን ወደ ንግስቲቱ ፊት ቀለስ አርገው እቴጌ ተዋበች የአጼ ቴዎድሮስን መደንገጥ ሲያዩ እጅግም ብርቱ ያልነበረውን ህመማቸውን ዋጥ አርገው ከተጋደሙበት ብድግ አሉና ራሳቸው የታሰረበትን መቀነት ፈተው ከትራሱ ጥግ አስቀመጡት። ጋደም በይ እንጂ ሲያምሽ ለምን ትነሻለሽ? አሉ አጼ ቴዎድሮስ። ደህና ነኝ እኮ ትንሽ ሲደክመኝ ጊዜ ነው አሉ እቴጌ ተዋበች። አጼ ቴዎድሮስ የተባረኩ ባለቤታቸውን ጠባይ ስለሚያውቁት ደህና ነኝ የሚለው ቃል የሳቸው እንድንጋጤ ለመከላከል የተነገረ መሆኑን አልሳቱትም። ምንድነው የሆነው? አሉ አጼ ቴዎድሮስ። ደህና ነኝ ምንም አልሆንኩ አሉ እቴጌ ተዋበች አውቀው። እሺ ደክሞሽም ከሆነ አረፍ በይ። ዛሬ ማረፍ እንጂ ቆላ ደጋውን ሳስረግጥሽ በየጫካው በየድንኳኑ ሳንከራተትሽ ነው። ዛሬ ስትደክምሽ ረፊ እናቴ እመቤቴ። አሁንስ ምግቤንም ቢሆን ሌሎች ይስሩት፣ ጠላት የለኝም፣ ማንንም አልጠረጥርም አሉ ቅኑ ንጉሠ ነገሥት። ስራ ሳጣ ነው እንጂ እረስተዚህ አልደከመኝም አሉ ህመምተኛዋ ንግሥት ካልጋው ተነስተው እየቆሙ። ተዋቡ ምኒልክን ዛሬ አይተሽዋል አሉ አጼ ቴዎድሮስ የንግግራቸውን መስመር ለውጠው። ጠዋት እንዳየሁት ነው አሉ እቴጌ ተዋበች። ተዋበች እሱን አሽከር አደራሽን አደራ ላንቺ ሰጥቼዋለሁ። እኔ በቅርቡ እየተቆጣጠርኩ ጠብቀዋለሁ ስል ስራው ፋታ እያሳጣኝ አንዳንድ ቀንም ተነጨራሹም ሳላየውል ጀመር። ቅድም ተነ ዮሐንስ ጋር ስጫወት ትዝ አለኝ። አደራ እግዚአብሔር የሰጠኝ አደራ ነውና አደራ በላ እንዳልሆን የመጀመሪያ ልጃችን እንደሆነ አድርገሽ ጠብቂልኝ አሉ አጼ ቴዎድሮስ። እሺ አሉ እቴጌ ተዋበች። አጼ ቴዎድሮስ ከእቴጌ ክፍል ተመልሰው ከቆንስል ፕላውዴንና ከሊቀ መኳስ ዮሐንስ ጋር ሆነው ወደ ቤተ መንግስቱ አዳራሽ ገብተው ተቀመጡ። ከዚያም ብዙ መኳንንት እየተጠሩ ገብተው በየማረጋቸው እንደተቀመጡ ወደፊት ኢትዮጵያን በተሻሻለ ሁኔታ ለማስተዳደር ህዝቧን ለማሰልጠንና በጠላት ተከባ ከዓለም የተቋረጠች ከመሆን የምትድንበትን ሁኔታ ሲመክሩበት ካመሹ በኋላ በዚያው ግብር ገብቶ ደስታ ዘፈንና ውካታ ሆኖ አመሸ። ምዕራፍ 39 የተከዜው ሴራ። በተከዜ ሸለቆ ውስጥ በአንድ ገደል ስር ጋረድ ክንፉ ንጉሴ ወልደ ሚካኤልና ወንድሙ ተሰማ ወልደ ሚካኤል ከብዙ ወታደሮች መሃል ተቀምጠው ነበር። ጥጥ መስሎ የሰባ የከብት ስጋ አለፍ አለፍ ብሎ በቅጠል ላይ ተደርድሮ ይታይ ነበር። ከወታደሮቹ ጥቂቶቹ አንዳንድ ጠርሙስ ይዘው ነበር። ደጃች ንጉሴ ከውጭው ዓለም ለመገናኘት በመቻሉ ከፈረንሳይ የሚላኩለት የመጠጥ አይነቶች መሆናቸው ነው። ለመሆኑ ባለፈው ጊዜ እስከ ከተማው ድረስ ወረነው መመለሳችንን ሲሰማ ዝም ያለው እንዴት ነው? ወዲያና ወዲህ መሯሯጡ ሰለቸው መሰል አለ ጋረድ። እሱን አሁን ጦርነትና መንገድ ይሰለቸዋል ብለህ ታስባለህ? አለ ደጃች ንጉሴ። ሰው አይደል እንዴት አይሰለቸውም? አለ ተሰማ። እሱ ደግሞ ምን ሰው ነው? አለ ደጃች ንጉሴ በማድነቅ። አሁን እባክህ የሚይዘው የሚጨብጠው ሊጠፋው ተቃርቧል። በጎጃም ተርላጓሉ የሸፈተ እኛ በሸፈትንበት ጊዜ ነው። የወሎ አመዴ በሽርም ያው ተመጀመሪያው እንደሸፈተ አልተያዘለትም። ሸዋም እነ ሰይፉ ሳህለ ስላሴ ሸፍተዋል። ተማን ጋር ሆኖ ነው የሚዋጋው? አለ ጋረድ። የእሱን ነገር ይህ ነው ብሎ ለመናገር መቼም አስቸጋሪ ነው። ብቻ እኔም አሁን ፈረንሳዮች ብዙ የጦር መሳሪያ እየላኩልኝ ነው እና አባ ያዕቆብም ወደ ፈረንጅ ሀገር ሄደው ቴዎድሮስ አረመኔ ንጉሥ ስለሆነ የአውሮፓ ንጉሶች ሊረዱት አይገባም እያሉ በማስጠላት ላይ ናቸው። ተጎንደር ያባረራቸው ካቶሊኮች እንዴት ረዱኝ መሰለ። አሁን ጥቂት ተበረታን እኮ ፈረንሳዮችም የምንፈልገውን ሁሉ ነው የሚሰጡን አለ ደጃች ንጉሴ። ብቻ ፈረንሳዮችን የጠላኋቸው አስቀድመው መሬት ስጡን በማለታቸው ነው አለ ተሰማ። መሬት ስጡን አሉ እንዴ? አለ ጋረድ። የለም ለመርከብ መቆሚያ ሁለት ወደቦች ብቻ ነው ያሉ እኮ አለ የዋሁ ደጃች ንጉሴ። ዛሬ የመርከብ ማቆሚያ፣ ነገ የሸቀጥ ማሳረፊያ ቤት መስሪያ፣ ተነገ ወዲያ የእርሻ ማሳ። ሄደ በለኝ እንጂ ምኑን አተረፍን ትላለህ? አለ ጋረድ በቀልድም በቁም ነገርም። ጋረድ በቴዎድሮስ ቦታ ለመተካት የሚፈልግ ስለሆነ የደጃች ንጉሴ በፈረንሳዮች መረዳትና ከቀን ወደ ቀን እየደረጀ መሄድ ለታላቅ ምኞቱ ዋና መሰናክል እየሆነ ይሰማው ነበር። የፈረስ ስሙን እንኳ ገልብጥ ያለው ማንንም ሳይሆን ቴዎድሮስን እንዲገለብጥ ነበር። በሌላ በኩል ደግሞ በአጼ ቴዎድሮስ ላይ ከመመጹ በስተቀር ሌላ ክፋት ጭካኔና ተንኮል የማያውቀው አገው ንጉሴ ከምንም የሚያገኘውን ነገር ሁሉ ለጓደኛው ለጋረድ ክንፉ ሳያካፍል አይቀርም ነበር። ከመጠጥ አቅም እንኳ እኔ ቀመስኩትን ለምን ጓደኛዬ ሳይቀምሰው ይቀራል በማለት በተከዘ የሸለቆ ለመገናኘት ሲቀጠሩ ከአድዋ ድረስ ጠርሙስ አስጭኖ መጣ። ልጅ ጋረድ፣ አሁን ያስቸገረን ፈረንሳዮች ስጡን የሚሉን ቁራጭ መሬት አይደለም። ፈረንሳዮች አጥብቀው የሚጠሉት ቆንስል ቡላዴንን ነው። እሱን አንድ ነገር ታላደረጋችሁ ቴዎድሮስን ያጋነነ ታገሩ ንጉስ ጋር ያስተዋወቀ የጦር መሳሪያና ሰራተኞች በብዛት እንዲላኩለት በማስደረግ በመጣጣር ላይ ነው ይላሉ። አሁን እሱ ነው ዋናው ችግር አለ ደጃች ንጉሴ። ያን ጊዜ ጎንደርን ስንዘርፍ በገደልነው ወይም በማረክነው ኑሮ አለ ተሰማ። አስፈላጊ ተሆነ አሁንም ቢሆን አያመልጥ አለ ጋረድ። ያን ጊዜ ካሳ ሸዋ ስለሆነ ጎንደር ድረስ ሂደን ልንወርቻል። አሁን የት እናገኘዋለን አለ ተሰማ። ግድ የለም ይሄን በኔ ጣሉት አለ ጋረድ። ልጅ ጋረድ የአጼ ቴዎድሮስ ታላቅ ወንድምና አሳዳጊ የነበሩት የደጃች ክንፉ ልጅ ነበር። አጼ ቴዎድሮስ ከደጃዝማችነታቸው ጊዜ ጀምሮ የወንድማቸውን ልጆች በማቅረብ በአጎትነት ሳይሆን በአባትነት ለመያዝ ብዙ ይጣጣሩ ነበር። እነሱ ግን አንዳንድ የወሬ አናፋሽ ካሳ እኮ ደጃዝማች ክንፉን ልጆች የዘር ሹመት በማይገባ ነው የያዘው፣ እኒህን የመሳሰሉ በእናት በአባታቸው በመስፍንነት እንደ ቂጣ ተገላብጠው የሚወለዱበት ልጆች እያሉ ወንድም ተወንድምም የአባት ብቻ ልጅ የሚወርስበት ምን ምክንያት አለ እያለ ሲያዳንቅ ስለሚሰሙ አጎታቸው የሚያደርጉላቸውን በጎ ነገር ሁሉ ከውለታ አይቆጥሩትም ነበር። አጼ ቴዎድሮስም ነገሩን ሁሉ እያወቁት በሆዳቸው ችለው ምን ቸገረኝ ሁሉንም እግዚአብሔር ያውቀዋል እያሉ በቸልታ ያልፉት ነበር። ጋረድ በተለይ አጎቱ ሲያነጋግሩትም አንዳንድ ነገር ሲያዙትም ጅንን ሲል የውስጥ ስሜቱ ይታይበት ነበር። ጥሩ የሆነ ፈረስ መርጠው ቢሰጡት ምን ይሉኝ ሳይል ገልብጥ የሚል ስም ሰጠው። ይህን ሲሰሙም በትዝብት ፈገግ ብለው ተውት። እኛ ቁጣቸው ከጉብዝናቸው ጋር እኩል ሆኖ ሲነገርላቸው የኖሩ ሰው ለአንዳንድ ሰዎች የሚያሳዩት ትዕግስት እንግዳ ነበር። ጋረድንም እንደዚሁ እየታገሱት ሲኖር አጼ ቴዎድሮስ ዘውድ ጭነው ጥቂት እንደቆዩ ወደ ሸዋ መዝመታቸውን አይተው ከሸፈቱት ሰዎች አንዱ ሆነ። ከዚያም ከናገው ንጉሴ ጋር ተባብሮ ንጉሰ ነገስቱ ሸዋ እንዳሉ እስከ ጎንደር ከተማ መጥቶ ጎንደርንና ወገራን ዘርፎ ሄደ። አገው ንጉሴና ወንድሙ አገው ተሰማም የእናታቸው አባት ደጃች ውቤ ድግ ከሆኑ ጀምሮ ከአጼ ቴዎድሮስ ጋር ይኖሩ ነበር። ንጉሰ ነገስቱም አያታቸውን አስሬ ሁለት አጎቶቻቸውን ገድዬ አሁን እነዚህንስ ማስከፋት የለብኝም ብለው እንደ ምርኮኛ ሳይሆን በሰላምና በወዳጅነት ይዘዋቸው ይኖሩ ነበር። በተለይ አገው ንጉሴ የነበረው ርኅራኄና ቅንነት ልዩ በመሆኑ አጼ ቴዎድሮስ በጣም ይወዱት ነበር። ብዙ ቀን በልባቸው አገሩ ይረጋጋልኝ እንጂ ንጉሴ አንድ ክፍለ አገር በምፈልገው መንገድ ጥሩ አድርጎ ያስተዳድርልኛል እያሉ ያስቡ ነበር። ይሁን እንጂ የንጉሰ ነገስቱም ሆነ የራሱ መልካም ሰውነት የአጼ ቴዎድሮስን ወደ ሸዋ መዝመት አይቶ ከመሸፈት አላስቀረውም። በዚህ ሁኔታ ንጉሱ ወሎንና ሸዋን አሳምነው እስኪመለሱ ከጋረድና ከወንድሙ ከተሰማ ጋር ሆኖ የጎንደርን ከተማ ሳይቀር ዘርፎ ተመለሰ። ንጉሱ ከሸዋ ወደ ጎንደር በጎጃም አቋርጠው ሲያልፉ በዚያ ጊዜ በጎጃም የተነሳው ተላጓሉ ወደ አምባው እንደወጣ ሁሉ ንጉሴና ተሰማ ወደ ትግሬ ሸሹ። ጋረድ ግን ወገራ ለወገራ ደምቢያ ለደምቢያ ጭልጋ ለጭልጋ እየተዘዋወረ ጦሩን ሲያዳብር ቆየ። አጼ ቴዎድሮስ እነዚህን ሁሉ ሽፍቶች ባለፈው ጊዜ ድል ካደረጓቸው መሳፍንት ጋር ሲያነጻጽሯቸው ከምንም ሊቆጠሩ የማይችለው ሆነው ስላገኟቸው ሐሳባቸውን ሁሉ አገራቸውን ወደ ማሻሻሉና ወደፊት ቱርኮችን ከኢትዮጵያ ጠረፎች ሁሉ ለማስለቀቅ ወደሚችሉበት ሁኔታ ጥለው ነበር። ለሽፍቶቹ ግን ይሄ ችላ መባል የመደራጃና የመላላኪያ ጊዜ አስገኝቶላቸው ነበር። ንጉሠ ነገሥቱ የነዚህ ሽፍቶች ሁኔታ እንዴት በቀላሉ ይመለከቱት እንደነበር ለመገንዘብ እንፈልግ። ለጋረድ ሲሰሩት የቆየውን ቅን ተግባር እንመልከት። ተቋሚዎች እየመጡ ጋረድ በዚያው በጎንደር ከተማ አስከባቢ የሚገኝበትን ቦታ ሲነግሯቸው ጥቂት ወታደር ልከው እጁን በማስያዝ ፈንታ ዘመድ ወዳጅ ለሆኑ ሰዎች አንተ እግዚአብሔር የረገመህ ከኔ ተወንድም ጋር ስከፋ ተከፍተህ ደስ ሲለኝ ደስ ተሰኝተህ በመቀመጥ ፈንታ ለወንድሜ አልታዘዝም ብለህ ጫካ ለጫካ ስትንከራተት ትኖራለህ። እባክህ እባክህ በክንፉ አጥንት ያሳዳጊ ወንድሙን ልጅ እንዲህ አደረገው አታሰኘኝ። ምንድነው ያደረግኩህ? የተከፋህበት ቢኖርስ ለምን አስነግረኝም ነበር? እነ ንጉሴ ሲሆን ይሸፍቱ እንደ ባለ ደም ቆጥረውኝ ይሆናል። አንተ ደግሞ ምን ባይነ እያሉ ይህንና ይህን የመሳሰለውን መልእክት በየጊዜው ይልኩበት ነበር። ትጅጋረድ ግን ወይ ፍንክች ብቻ ክፉ ቃል አይልኩባቸውም ነበር። ሰዎቹ መልእክቱን ሲነግሩት ትርጉሙ በማይታወቅ ሁኔታ ፈገግ እንደማለት ይጀምርና ምን አርግ ነው የሚለኝ? በአገረ ዱር ለምን ትቀመጣለት አለኝ? ወደ ትግሬ ሄድለታለሁ። እኔ ምን ሰራሁት ይላል። ልጅጋረድ ይህን በመሰለ ሁኔታ ሲኖር ከንጉሴ ጋር የነበረው ግንኙነትም ከቀን ወደ ቀን እያደገ ሄደ። በዚህ ጊዜ ተላልከው በተከዜ ሸለቆ ለመገናኘትና ለመመካከር የፈለጉትም አጤ ቴዎድሮስ ከመንገሳቸው በፊት በመሳፍንቱ ላይ ያደረጉትን የተከታተለ ጦርነት የመሰለ ውጊያ በየቦታው ባሉት ሽፍቶች ላይ ለመክፈት ማሰባቸው ስለተወራ ነበር። የነዚህ ሽፍቶች መኳንንት ቁጥርና ኃይል ከቀን ወደ ቀን እየጨመረ ሲሄድ አጤ ቴዎድሮስም ቸልታውንና ወደ ሰላማዊ ተግባሮች ብቻ ያደረጉትን ዝንባሌ ለጊዜው አቋርጠው የሁለተኛውን ዙር ጦርነት ለመክፈት መወሰናቸው አልቀረም ነበር። ይህን በወሬ የሰሙት ጋረድና ንጉሴ በተከዜ ሸለቆ ተገናኝተው ብዙ ከተነጋገሩ በኋላ በሚከተሉት ነገሮች ተስማሙ። አንደኛ፣ ልጅ ጋረድ ክንፉ አጼ ቴዎድሮስን ከውጭው ዓለም ጋር ለማቀራረብ ከልብ የሚጥረውን ቆንስል ክላውዴንን እንዲገል ወይም እንዲማርክ፣ ሁለተኛ፣ ደጃች ንጉሴ ከፈረንሳዮች ጋር ያለውን ግንኙነት ይበልጥ አጥብቆ ብዙ የጦር መሳሪያ እንዲቀበልና እሱንም ለልጅ ጋረድ ክንፉ እንዲያካፍል፣ ሶስተኛ፣ አጼ ቴዎድሮስ ሁለተኛውን ዙር ጦርነት ጀምረው ሽፍቶችን ማጥቃት በሚይዙበት ጊዜ ፊታቸውን ወደ ሰሜንና ወደ ትግሬ ሲያዞሩ አስቀድሞ ጋረድ እንዲገጥማቸው፣ ምናልባት ቢቸነፍ ወደ ትግሬ አፈግፍጎ ሁለቱ ባንድ ላይ ሆነው እንዲገጥማቸው፣ አራተኛ፣ አጼ ቴዎድሮስ በጦርነቱ ሲሞቱ ንጉሴ የሰሜንና የትግሬ ንጉስ፣ ጋረድ የበጌምድርና የጎጃም ንጉስ እንዲሆኑ፣ አምስተኛ፣ ሁለቱም በየነገሱበት ግዛት ሲኖሩ ባንዱ ላይ ጠላት ቢነሳ ሁለቱ ተባብረው ሊከላከሉ። ሁለቱ ከዳተኛ መኮንኖች ይህን ስምምነት ካደረጉ በኋላ ያን ጥጥ የመሰለ ጮማ ሲውጡ ከውጭ ሀገር የመጣውን መጠጥ ሲጨልጡ ቆይተው በታላቅ ወዳጅነት ተለያዩ። ምዕራፍ 40 ሌላው ኃይለኛ ጦርነት። በጎንደር ከተማና በአዘዞ መካከል ከአዘዞ ጥቂት አለፍ ብሎ በሚገኘው ሜዳ ላይ እጅግ ሰፊ ድንኳን ተተክሎ በጣም ብዙ ሕዝብ በድንኳኑ ዙሪያ ነጭ አሞራ የሰፈረ መስሎ ከሩቅ ይታይ ነበር። በታላቁ ድንኳን ውስጥ ንጉሠ ነገሥት ቴዎድሮስ ከብዙዎቹ መኮንኖቻቸው፣ አቡነ ሰላማ ከብዙ ካህኖቻቸው ጋር በመሆን ለታላቅ ጦርነት ተሰልፈው ይገኙ ነበር። መከረኛውን ፍትሐ ነገሥት ከንጉሠ ነገሥቱም ከጳጳሱም ወገን ብዙዎቹ ይዘው ይታዩ ነበር። የስብሰባው ንግግር የጀመሩትም ራሳቸው አጼ ቴዎድሮስ ነበሩ። ንጉሠ ነገሥቱ ለጳጳሱ ለመኳንንቱና ለካህናቱ እንዲሁም ለሕዝቡ ያሰሙት ንግግር የሚከተለው ነበር። እግዚአብሔር ሕዝቡን እንድጠብቅለት እኔን ተማንገሱ በፊት በቤተ ክርስቲያኖች በካህናቱና በክርስቲያኑ ሕዝብ ላይ ሲፈጸም የኖረውን በደል ያላየ የለም። እንደነበረው ቢቆይ ኑሮ እንዲያውም ኢትዮጵያ ውስጥ ክርስቲያን የሚባል ሰውና ቤተክርስቲያን የሚባል ነገር ጨርሶ የሚጠፋበት ጊዜ ሩቅ አልነበረም። አገሪቱ ራሷ ኢትዮጵያ እየተባለች ለመኖር አትችልም ነበር። ነገር ግን እግዚአብሔር ይችን አገር እንድትጠፋ ስላልፈቀደ እኔን ተትቢያን ስቶ አንድ እንዳደርጋት ኃይሉን ሰጠኝ። ከፋፍለው ሲያሰቃዩት የኖሩ መሳፍንትን ሁሉ አቸንፌ የአገሪቱን አንድነትና የህዝቡን ሰላም መስርቼ የኢትዮጵያን አጥቂዎች ለመውጋት ህዝቧን ለማሰልጠን በምታጣርበት ባሁኑ ጊዜ የድሮ አጥቂዎቿ ተነበሩ ሰዎች ዘር የመነጩ አንዳንድ መኳንንት በየቦታው እያመጹ አገሪቱን ለመከፋፈልና በሰላም አኖረዋለሁ ብዬ የምደክምለትን ህዝቤን ከኔ ጋር ለማዋጋት በመዘጋጀት ላይ ናቸው። እነዚህን ወንበዴዎች አጥፍቼ የአገሬን አንድነትና የህዝቧን ደህንነት መጠበቅ ተእግዚአብሔር የታዘዝኩት ስራ ነው። ነገር ግን ይህን ስራ ለማከናወን የሚበቃ ወታደርና ወታደሩም ተመወረር አድነዋለሁ የምለውን ህዝብ በችግር ምክንያት እየዘረፈ እንዳያስተቃይብኝ ለወታደሩ የሚበቃ ቀን ለማዘጋጀት ያስፈልገኛል። ለዚህም ህዝቡ ብቻ ገንዘብ ይክፈል ቢባል ግብሩ ከበድ ስለሚልበት የቤተ ክህነት ሰዎችም ግብር ሊከፍሉ ይገባል። ከዚህም በቀር በቤተ ክርስቲያን ስም ከሚሰበሰበው ገንዘብ ውስጥ እርዳታ ሊደረግልኝ ይገባል። አገራችን ታጥቂ ጠላት የሚጠብቃት ብዙ ወታደር በምትፈልግበት በአሁኑ ጊዜ ካህናት ብቻ ቢበዙ ዋጋ የሌለው ነገር ነው። ካህናቱ በጎንደርና በሌሎች ደማቅ ከተሞች የሚገኙትን ቤተ ክርስቲያኖች አንቀው በእነሱ እየተተራመሱ ከመኖር በአካባቢያችን ወደሚገኙ ልዩ ልዩ አረማውያን እየሄዱ የክርስትናን ሃይማኖት ቢያስፋፉ እንኳ የአገሪቱን ሃይማኖትና አንድነት የሚያጠና ታላቅ አርበኝነት በሆነ ነበር። ግን ይህን አያደርጉም። አብዛኛዎቹም ምንም እውቀት የሌላቸው መሃራ ለመብላትና ግብር ተመስፈን ለማምለጥ ካህን የሆኑ ናቸው። ስለዚህ አንደኛ ለየቤተ ክርስቲያኑ ሁለት ቄስና ሶስት ዲያቆን ብቻ ሲቀር ሌላው ካህን ሁሉ በመሬቱም ይሁን በስራው እንደማንኛውም ጨዋታው እንዲገብር፣ ሁለተኛ የቤተ ክህነት ሰዎች በክርስቲያኑ ህዝብ መካከል ተቀምጠው በትንንሽ ነገሮች ተመከራከርና ተመጨቃጨቅ ተሰለጠና አገራቸው እየወጡ በየበረሃውና በየጫካው እየተማሩ እንደሚያስተምሩ የፈረንጅ ቄሶች ወደ ሌላ ሀገር እንኳን ባይሄዱ በአገራችን ውስጥ በሚገኙ አረመኔዎች መካከል እየተገኙ እንዲያስተምሩ እንዲደረግ፣ ሶስተኛ ከሀገራችንና ከሃይማኖታችን ጠላቶች ጋር በመዋጋበት ጊዜ ቤተክርስቲያናችን በገንዘብ እንድትረዳይ፣ አራተኛ የበዓላት ቁጥር እንዲቀነስ አስፈላጊ ሆኖ ታይቶኛል። ይህ ንግግር በመኳንንቱና በህዝቡ ዘንድ ትክክል መስሎ ሲታይ በካህናቱ ዘንድ ከፍተኛና ፈጣን ቁጣን አስነሳ። ሌላው ቀርቶ ጳጳሱ ፊታቸው የቀላ ቄጦ መሰለ። ከዚያም ታላቅ ክርክር ተነስቶ ድንኳኑ በድምፅ ሊተረተር የደረሰ መሰለ። ይሄ መቼም የቆየውን ልማድ የሚመለከት ነው። በኢትዮጵያ ውስጥ ሲሰራበት የቆየው ልማድ ይህን የሚል ተሆነ ጃንዋሪ የሚሉት ይሆን። የቆየ ልማድ ታልሆነ ግን የቤተ ክርስቲያን ልማድን ማፍረስ ሃይማኖትን ማፍረስ ስለሆነ ሲሆን አይታየኝም አሉ ጳጳሱ። ይህን አይበሉ አባቴ፣ ልማድ ክፉም መልካምም አለበት። የቆየው እንደቆየ ይኖር ማለት ፍጹም የሆነ ስህተት ነው። ኢትዮጵያ በመሳፍንት ከሰባ ዓመታት በላይ ስትገዛ ቆይታለች። ይህም ልማድ ሆኗል። አሁን አንድ አገር ትሆን ስል መሳፍንቱ ልማድ አፈረስ ሊሉኝ ነው? ልማድ ክፉነቱና መልካምነቱ ሳይለይ በመቆየቱ ብቻ መከበር አይችልም። እኔ የመልካም ልማድ አዳሽ የክፉ ልማድ አፍራሽ እንጂ የልማድ ባሪያ አይደለሁም ካሉ በኋላ ንጉሠ ነገሥት ቴዎድሮስ ገና በቁጣ ያልቀሉ ዓይኖቻቸውን ወደ ጳጳሱ ወርወር አድርገው እስቲ አንድ ነገር ልጠይቆ አባቴ አሉ። እሺ አሉ ጳጳሱ። ውሃ በአንድ ቦታ ላይ ቆሞ ሲቆይ ምን ይሆናል አሉ አጤ ቴዎድሮስ። ጳጳሱ ስለ ባህር ከአጤ ቴዎድሮስ የበለጠ የሚያውቁ መሆናቸውን ለመግለጽ የሚችሉ በመሆናቸው በልባቸው ደስ እያላቸው ምን አይነት ውሃ አሉ። ውሃ ነው። ስንት አይነት ውሃ አለ አሉ አጤ ቴዎድሮስ። ውሃ አንድ አይነት ብቻ አይደለም። የሚወርድ ወንዝ የሆነና ለመጠጣት የሚያገለግሉ አለ። በተወሰነ ቦታ ተከልሎ ተመኖሩ በቀር እንደ ወራጅ ውሃ የሚቆጠርና ሊጠጣ የሚችል የኩሬ የጉድጓድ ውሃ አለ። የዝናብ ጎርፍ አለ። የውቅያኖሶች ውሃ አለ። እንግዲህ የትኛውን ውሃ ነው የሚሉኝ? አሉ አቡነ ሰላማ በተረጋጋና በራስ ማመን በሚታይበት ሁኔታ። አባቴ ኢትዮጵያ ውስጥ እንደ ደረቁ አገሮ እንደ ግብጽ የውሃ ችግር ስለሌለብን ውሃን የምናቀው ባንድ አይነት ነው። እስክንድሪያ ውስጥ ስላደጉ ስለ ውቅያኖስ ተኔ ይበልጥ እንደሚያውቁ አልክድም። ይሁንና ወደ ጉዳያችን እንድንመለስ እፈልጋለሁ። ባይኔ እንዳየሁት ውሃ ሲቆም ይጠነባል አሉ አጼ ቴዎድሮስ የጳጳሱ ስሜት ስለገባቸው እሳቸውም በሚያውቁት በመኩራት። ይሄ ተሆነ ውቅያኖሶች ለምን አልከረፉም? አሉ አቡነ ሰላማ። አባታችን እኔም ትንሽ ስለ ባህር አውቃለሁ። ውቅያኖስ አይቆምም። ዘወትር ሲያዘልለውና ሲያላጋው የሚኖር ነፋስ አለበት። ጃንሆይ እንዳሉት ውሃ በአንድ ቦታ ላይ ጸጥ ብሎ ሲቆም ይጠነባል። ውሃ ብቻ ሳይሆን ማንኛውም ነገር ካልተንቀሳቀሰ ይበላሻል። በአንድ ቦታ ላይ ተቀምጦ ሳይበላሽ ለብዙ ዘመን የሚኖር ድንጋይና እንደ ድንጋይ ያለ በድን ነገር ብቻ ነው። ሁሉም እንቅስቃሴና ለውጥ ይፈልጋል። ከዚህም በቀር በአገሮ የጥንት ስልጣኔ ለፈርዖኖቻችሁ መቃብር ፒራሚድ መስራት ታላቅ ልማድ ነበር። አሁን ደግሞ በሕይወት የሚኖሩ ብዙ ሰዎች በውስጣቸው በመኖር ሊደሰቱባቸው የሚችሉ ልዩ ልዩ ቤቶች በመስራት ፈንታ ለአንድ የሞተ ሰው ያን ያህል እጅግ ውድ የሆነና አድካሚ ነገር ይሰራ የሚል ሰው ቢገኝ እንደ ብጥ ይቆጠራል። ስለዚህ ልማድ አይለወጥም የሚሉት ዋጋ የሌለው ሐሳብ ነው አለ ጆምቤል ከአጼ ቴዎድሮስ ጥግ ከተቀመጠበት ተነስቶ። ሚስተር ጆምቤል፣ ይህ በጥቅም ተገዝቶ ለማያምኑበት ነገር መከራከር ያን እንግሊዛዊ ባህሪ ነው አሉ ደፋሩ ጳጳስ። የአጼ ቴዎድሮስ አይንና የሊቀ መኳስ ዮሐንስ ፊት ሲለወጡ በጊዜ ባንድ ላይ ከመለዋወጣቸውም በላይ ሁለቱም አንድ አይነት ቀይ ሆኑ። ሊቀ መኳስ ዮሐንስ ምንም ለመናገር ከመቻሉ በፊት የተቆጡት ንጉሠ ነገሥት የቀሉ አይኖቻቸውን በጳጳሱ ላይ ተክለው፣ ይስሙ አባቴ፣ ዮሐንስን ሊቀ መኳስ ብዬ ሹሜው የተቀመጠ የእርሶም የመንፈስ ልጆ መሆኑን አያውቁም? አሉ። እኔም አውቀው ሚስተር ጆምቤል የሚባሉ እንግሊዛዊ እንዲያውም ስኮትላንዳዊ ናቸው መሰል። አይደሉም ሚስተር ቤል፣ እኔም አውቀው ይህን ነው አሉ ደፋሩና ባለጌው ጳጳስ። እርሶም የሚፈልጉት አስሬው በአገሬ ላይ ያቀዱት ብጥብጥ እንዲደርሱሎ ነው። እኔ ደግሞ አልነካው፣ ግን ልንገሮትና እንዲረዱት የምፈልገው በጥቅም ተገዝቶ የተቀመጠ ሰው ዮሐንስ ሳይሆን እርሶ መሆኑን እንዲያውቁት ነው። የኔ ዮሐንስ የተገዛበት ነገር ቢኖር የኔ ፍቅር ብቻ ነው። እርሶ ግን ለኔና ለአገሬ ሕዝብ ፍቅር ቀርቶ ለክርስቶስ ፍቅር እንኳን ሲሉ ወደ ኢትዮጵያ አልመጡም። ለገንዘብ ብቻ ብለው የመጡ የገንዘብ ባሪያ ነዎት። ቆብ የጫኑትም ገንዘብ ለማግኘት አቋራጭ መንገድ ሲፈልጉ ነው አሉ ሁለመናቸው ተለዋውጦ የሚታዩት ንጉሠ ነገሥት። በዚህ የከረረ ንግግር ለውጥ ሁሉ ሰው ተደናገጠ። ሊቀ መኳስ ዮሐንስም ወደ ነበረበት ቁጭ አለ። ጳጳሱ ግን በምንም ሁኔታ ፍንክች የሚሉ ሰው አልነበሩም። እኒያን በቁጣ በተናገሩ ቁጥር ወንድ የሚያሸኑ ንጉሠ ነገሥት ከማንም ይበልጥ ደፍረው እንደተናገሯቸው የኖሩ ሰው ነበሩ። እኔ እንዳይቆጡኝ በመፍራት ተግባሬን የምዘነጋ ሰው አይደለሁም። በስጋዊ ስልጣኖ ሊያስሩኝ ሊገሉኝ እንደሚችሉ አውቃለሁ። ነገር ግን ስጋችሁን የሚገሉትን አትፍሩ፣ ነፍሳችሁን ሊገሏት አይችሉምና የሚለውን የክርስቶስን ቃል ስለማምን ስለ ክርስቲያንነቴ ቢገሉኝ አልፈራም አሉ አቡነ ሰላማ። ስለ ክርስቲያንነቴ? አሁን የምንከራከረው ስለ ክርስቲያንነት ነው? እንደ ዘመዶቹ እስላም ይሁኑ ወይስ ኦርቶዶክሳዊ ክርስቲያንነቱን ይለውጡ አልሆን? የሃይማኖት አባቱ ነው፣ ለምን ይዋሻሉ? እርሱ አሁን የሚሟገቱት ለክርስቲያን ሃይማኖት አይደለም። እንዲያውም የሃይማኖት ጉዳይ አልተነሳም። እርሱ የሚሟገቱ ወደ ካይሮ ወስደው ህንጻ ለሚገነቡበት ገንዘብ ነው። የሚከራከሩት ለክርስቲያንነት ቢሆን ኑሮ ሌላው ቀርቶ የአንገቶን የወርቅ መስቀል አውልቀው በመሸጥ ክርስቲያንነትን ለማስፋፋት ወይም የክርስቲያን ጠላት የሆኑ ወራሪዎችን ለሚከላከለው ሰራዊቴ እርዳታ በሰጡት ነበር አሉ አጼ ቴዎድሮስ። በዚያ የተሰበሰቡት ካህናት ሁሉ ንጉሠ ነገሥቱ በጳጳሱ ላይ የሚናገሩት ከፍተኛ ድፍረት እየመሰላቸው አንዳንዱ ኃይለ ቃል ካፋቸው በወጣ ቁጥር ሰውነታቸው ከሚቀደድ በቀር በሁለቱ ጠባየ ግትር ሰዎች የከረረ የንግግር ልውውጥ መካከል ያለውን እውነተኛ ነገር ለማመዛዘን አልቻሉም ነበር። በመካከሉ እጨጌ ወልደ ማርያም ተነሱና ንጉሥ ሆይ ቤተ ክርስቲያንን ታራቆቷትና ባዶዋን ታስቀሯት ሌሎችስ ምን ያደርጓታል? ሃይማኖቶ በእውነት ኦርቶዶክሳዊ ክርስቲያንነት ተሆነ የኦርቶዶክሳዊ ቤተክርስቲያናችንን የቆየ ይትባልና ስርዓት ሁሉ እንዳለ እንዲኖር ሊያደርጉ ይገባል አሉ። እሺ እኔ በነገስኩ ጊዜ ብቻ ሳይሆን ነፍስ ታወቅኩ ጊዜ ጀምሮ የኢትዮጵያ ቤተክርስቲያኖች ስርዓት ሁሉ ያገኘሁት በአረማውያን መቃጠል ነው። እኔን ተመርዳት ይልቅ የምትመርጡት ያንን ልማድ ተሆነ መልካም ነው። አረማውያን ሰራዊት አስከትቼ የክርስቲያንነት መንፈስ ጨርሶ የሌለባቸውን ቤተክርስቲያኖቻቸውን እንዲያቃጥሉና እንዲዘርፉ አስደርግላቸዋለሁ አሉ አጼ ቴዎድሮስ። በዚህ ሁኔታ የንጉሠ ነገሥቱና የጳጳሱ ወገኖች ሲጨቃጨቁ ከዋሉ በኋላ ለነገሩ ምንም ውሳኔ ሳይሰጠው በቀጠሮ ተለያዩ። ነገር ግን ይህ ቀን የቴዎድሮስና የቤተ ክህነት ሰዎች የቆየ አለመግባባት ወደ ከረረው ደረጃ የተላለፈበት ቀን ነበር። አጼ ቴዎድሮስ በካህናት ላይ ሊፈጽሙ ያቀዱት ሐሳብ በመላው የኢትዮጵያ የክርስቲያን ክፍለ አገር በተሰማ ጊዜ መሳፍንቱን ሁሉ ተራ በተራ ባጠቁበት ጊዜ ከተስፋፋው የበለጠ ከፍተኛ ዜና ተሰራጨ። ይህ አስፈሪ ሐሳብ መኖሩን ያስጠላው ደብተራና መነፍሴ ሁሉ በየቤተክርስቲያኑ እዚዮ በሉ በኢትዮጵያ ውስጥ በፍቅር ኢየሱስ የተነገረው ታላቅ ጥፋት ሊደርስ ነው እያለ መስበክ ጀመረ። አንድ ቀን ጎጃም ውስጥ መርጡለ ማርያም በምትባለው ቤተክርስቲያን ከጎንደር ባህታዊ መስሎ የተላከ ደብተራ ጠጉሩን አሳድጎ ቆዳ ገልድሞ ባለመስቀል የብረት ዘንግ ይዞ የሚከተለውን ስብከት ፍጹም መሃይም በሆኑ አንደበቱ ለፈፈ። የጎጃም ሕዝብ ሆይ ሕፃንን ጥጃን ተናትጡት አፍህን ተልተ ውሃ ሳታገናኝ እግዚኦ በል ሐሳዊ መሲህ አጠፋህ እኔ ክርስቶስ ነኝ እያሉ ተሚያሳስቷችሁ የሐሰት ነቢያት ተጠንቀቁ ይላል ታምረ ማርያም። እኔ ክርስቶስ ነኝ ይላሉ ማለቱ እኔ ደገኛው ንጉሥ ቴዎድሮስ ነኝ ይላሉ ማለቱ ነው። አንድም ምንም የመንግሥት ዘር ሳይኖረው የሚነግስ ቤተ ክርስቲያኖችን የሚያፈርስ ካህናትን የሚያረክስ ተፈረንጅ ጋር የሚቆርስ ጳጳስን የሚያዋርድ መሳፍንቱን የሚያስር በግንድ አዲስ ግብር የሚጭን በግድ መሳፍንትን መኳንንትን የሚለይ ተባሪያ ተገረድ የጨዋን ዘር የሚያዋርድ ሰውን እንደ ከብት የሚያርድ ቴዎድሮስ የሚባል ሐሳዊ መሲህ ይነሳል ሲል ነው። አንድም ለጥፋት የማይሰጋ ሕግጋትን የሚያናጋ ቤተ ክርስቲያናትን የሚዘጋ በአርብ ሮብ የሚበላ ስጋ በአርባኖስ ቆርጶስ ጦርጋ ጤርካ ቆጵሮስ እንጋ ቤት እንዲመታለት በሕዝብ ስሜት ፍርሃት እንዲፈጥርለት ብቻ የፈጠረው ትርጉም የሌለው ሐረግ ነው። አምላክ የገፈፈው ጸጋ ቴዎድሮስ የሚባል ሐሳዊ መሲህ ይነሳል ሲል ነው። ይህን የመሰለውን ፍጹም የሆነ ቃለ መሐይማን ለመሐይምናኑ ሕዝብ ሲያሰማ ከተማሩት ሊቃውንት ግማሹ የጣነ ሞገር ወረቡን ይዞ ሲዘል ሃይማኖታዊና በስነ ምግባር የጠናንን የሚሉት በቅድስት ውስጥ ወይም በቤተ ክርስቲያኑ አጠገብ ዙሪያ በየዛፉ ስር ተቀምጠው አንድ መሐይም አወናባጅ የሃይማኖታቸውና የአገራቸው ፍቅር ሲጥላቸው የተቃረቡትን ንጉሠ ነገሥታቸውን ውድቀት ለማፋጠን በደንቆሮ አቅሙ የፈጸመውን ነገር ለመለየት አልቻሉም። መሐይምኑ ሕዝብ የዚህን ሰው ድምፅ ከንፈሩን እየመጠጠ ሲያዳምጥ ማይምናኑ ሐሰተኛው ባህታዊ በሐሰት የተነሳና ከጎንደር ተገዝቶ የተላከ መሆኑን ረሳውና አጃነቶት እንዲያውም ለማልቀስ እየቃጣው ያን ሰውነቱን እየመዘዘ ወዲያና ወዲህ በመወራጨት ንግግሩን ቀጠለ። አንድም እጅና እግር በሰይፍ የሚቆርጥ ሆድን በካራ የሚዘረጥጥ ዓይንን በፍርሃት የሚያፈርድ መሳፍንትን የሚያብጥ ሕዝብን የሚበጠብጥ ቤተ መቅደስን የሚገለብጥ ሐሳዊ መሲህ ቴዎድሮስ ነኝ እያለ ይመጣል ሲል ነው። በዚህ ሁኔታ በየክፍለ ሀገሩ በየአድባራቱ የአጼ ቴዎድሮስ ስም በካህናት አፍ ሲጎሳቆል እሳቸው ሁለተኛውን ዙር ጦርነት ለመጀመር ከጎንደር ተነሱ። ከዚያ ወደ ጎጃም ሄደው ደጃች ተላጓሉን ለመያዝ ሲከታተሉ በጣም ብዙ ወታደር ማርከው አለቅየው ወደ ጅበላምባ ስለሸሸና ስላመለጠ ለተማረከው ወታደርም ከደጃች ተላ ጋር ተባብሯል ለተባለው ህዝብም ሙሉ ምህረት አድርገው በዚያው ወደ ወሎ ለመዝመት ወደ ደብረ ታቦር ሄዱ። ምዕራፍ 41 የእስራት መስተንግዶ። የጎንደር አድባራት ካህናት አቃቢት እንኳን ሳትቀር ግልብጥ ብለው ወጥተዋል። ደማቅ ቀለም ያለው ወርቅ፣ ብር ወይም ኮሞር ጥቂት የነካው ልብሰ ተክህኖ በመቅደስ ወይም በዕቃ ቤት ውስጥ አልቀረም። የመኳንንትና የወይዛዝር የጌጥ ልብስም ከማንኛውም ቀን ይበልጥ በስቶና ደምቆ ይታይ ነበር። ንጉሠ ነገሥት ቴዎድሮስ በወርቅ የተንቆጠቆጠ የክብር ልብሳቸውን ለብሰው እንደዚሁ የራሳቸውን የክብር ልብስ ከለበሱት አቡን ጋር ጎን ለጎን ሆነው ሊቀ መኳንንት ዮሐንስን፣ ቆንስል ክላውዲንን፣ ፊታውራሪ ገብርኤልንና ሌሎችንም ታላላቅ መኳንንት አስከትለው እጅግ ብዙ በሆነ ሰራዊታቸውና በጎንደር ከተማ ሕዝብ እየታጀቡ ከከተማው ወጥተው ወደ ትግሬ በሚወስደው ጎዳና በዝግታ ሲጓዙ በየመንገዱ እየተጠራቀመ ብዙ በሆነ አጀም መካከል በትልቅ በቅሎ ተቀምጠው ሰፊ ድባብ ከበቅሎ ግራና ቀኝ ሆነው በሚጓዙ ሰዎች ተዘርግቶ ተይዞላቸው በዝግታ የሚጓዙት የእስክንድሪያው ፓትርያርክ አቡነ ቄርሎስ ማዶ ለማዶ ብቅ ሲሉ ታየ። አጼ ቴዎድሮስ ከበቅሏቸው ሲወርዱ ሁሉም ከበቅሎ ወርዶ ወደ ፓትርያርኩ በእግር ይጓዙ ጀመር። ንጉሠ ነገሥት ቴዎድሮስ ከፓትርያርኩ ለመገናኘት ጥቂት ሲቀራቸው የደስታ መግለጫ ተኩስ እንዲተኮስ አዘዙና ለአንድ አፍታ ጥይቱ እንደ ቆሎ ተንጣጣ። ወዲያው ፓትርያርኩ ከበቅሎ ሲወርዱ አጼ ቴዎድሮስ ከአቡነ ሰላማ ጋር ሆነው ቀረባሉና እጅግ ከፍ ባለ አክብሮትና ትህትና ዝቅ ብለው የፓትርያርኩን የወርቅ መስቀል ተሳለሙ። ጳጳሱ እጨጌውና ከንጉሠ ነገሥቱ በኋላ የነበሩ መኳንንትም እንደዚሁ ተሳለሙ። አጼ ቴዎድሮስ ፓትርያርኩን ስለ ጤንነታቸው፣ በመንገድ ላይ ስላጋጠማቸው ሁኔታ፣ የኢትዮጵያ ስላደረገላቸው አቀባበል በአረብኛ ጠየቋቸው። ፓትርያርኩም ሁሉም ደህና መሆኑንና በተለይ ከራሳቸው ከንጉሠ ነገሥቱ ጀምሮ እስከ ተራው ኢትዮጵያዊ ያለው ክርስቲያን ሁሉ ያደረገላቸው የፍቅርና የክብር አቀባበል የኢትዮጵያ ሕዝብ ለግብጽ ሕዝብ ያለውን አክብሮት የሚያሳይ ሆኖ እንዳገኙት ገለጹላቸው። የኢትዮጵያ ሕዝብ ለኦርቶዶክሳዊ ክርስቲያንነቱ ያለውን አክብሮት በማለት ፈንታ ለግብጽ ሕዝብ ያለውን አክብሮት ስላሏቸው አጼ ቴዎድሮስ በልባቸው ቅይም አሉ። ቢሆንም የበዶክሴ ነገር ንግግሩን አላውቅበት ብለው ይሆናል በማለት የአክብሮት አቀባበላቸውን ቀጠሉ። ወደ ከተማ ጉዞ ሲጀመር ፓትርያርኩን በበቅሎ ላይ እንደሆኑ አደረጉና ንጉሠ ነገሥት ቴዎድሮስ ራሳቸው ጠመንጃቸውን ይዘው ከቀረው ሰራዊት ጋር በእግር እየሄዱ የሃይማኖት አባት ናቸው ብለው ያመኑባቸውን ፓትርያርክ እንደ ታቦት እያጀቡ ተጓዙ። ፓትርያርኩ እንደገቡ እስከ 3 ቀን ድረስ በጎንደር ቤተ መንግሥት እጅግ ከፍ ያለ ግብር ሲገባ ቆየ። የእንግድነቱ አቀባበል እንዳለ ሆኖ ፓትርያርኩና ንጉሠ ነገሥት ቴዎድሮስ ስለ ልዩ ልዩ ጉዳዮች መነጋገር ጀመሩ። በመጀመሪያው የንግግር ጊዜ ላይም ምንም እንኳ አገራችንን ከቦ የሚያስቸግራት የእስላም ጠላቶቻችን ጦር ቢሆን ኢትዮጵያውያን እስላሞችን መጥላት አይገባንም በማለት እስላሞችን እንደ ክርስቲያኖች እኩል እንዲተዳደሩ ለማድረግ በመድከም ላይ ነኝ። በአገራችሁስ የመንግስት መሪዎች እስላሞች ሲሆኑ ክርስቲያኖች በደህና ይኖራሉ ሲሉ አጼ ቴዎድሮስ ጠየቁ። ታላቁ የግብጽ መሪ ሰይድ ፓሻ ለሃይማኖት ሲሉ ሰውን የማይወዱና የማይጠሉ ትክክለኛ አስተዳዳሪ በመሆናቸው በመንግስታቸው ስር እስላሙንና ክርስቲያኑን፣ ይሁዲውንና አረመኔውን እኩል ነው የሚያስተዳድሩት አሉ ድሮ ዳውድ ይባሉ የነበሩት የአሁኑ አቡነ ቄርሎስ። ግብጾች እንደዚህ የሚያምኑ ተሆነ ዛሪያ በየጊዜው ጠብ የሚፈልጉ ለምንድን ነው? ፈልገው ተሆነ በሌላ ምክንያት ይሆናል እንጂ በሃይማኖት አይመስለኝም። ታዲያ እኛን ተገዢ ለማድረግ ነው? ይሄማ እንዴት ይቻላል? የስሙኝ አባቴ፣ እኛ ግብጾች ብዙ ተንኮል ሲሰሩብን ዝም የምንለው በዚያ ያላችሁት ክርስቲያኖች እንዳትጎዱ ብለን እንጂ አባይን በመገደብ ብቻ እንኳን ግብጽን በችግር ማጥፋት እንችል ነበር አሉ አጼ ቴዎድሮስ ፓትርያርኩን እየተመለከቱ። ሰይድ ፓሻ ታላቅ መሪ በመሆናቸው እንዲህ ያለ ነገር ይሞከራል ብለው አያስቡም አሉ ፓትርያርኩ። አጼ ቴዎድሮስ ለፓትርያርኩ የሚነገራቸው ሁሉ የሰይድ ፓሻን ትልቅነት ብቻ የሚያጋንን ቃል እንጂ ሁለታቸውን አንድ ስለሚያደርገው ሃይማኖት ምንም ስላላነሱላቸው ዳውድ ከሚባለው የድሮ ስማቸው ጋር ተደርቦ ከባድ ጥርጣሬ አሳደረባቸው። ሰይድ ፋሻ በሃይማኖት ሰውን የማይጠሉ ሰው ተሆኑ ሁለቱ ህዝቦች በየጊዜው በመዋጋት ፈንታ ለምን እንደ እህትማማችነታቸው በሰላም እንዲኖሩ አይረዱም? አሉ አጼ ቴዎድሮስ። በደስታ ይረዳሉ እንጂ አሉ ፓትርያርኩ። ለጊዜው በምን በምን ሊረዱን ይችላሉ? ወታደሩን በግብጽ ወታደር አይነት የሚያሰለጥኑ የጦር መኮንኖች ሊልኩልዎት ይችላሉ። ከግብጽ ወታደሮች ችሎታ የኛ ወታደሮች ችሎታ ያንሳል ብለው ያምናሉ ማለት ነው? ይህን ለማለት ወታደሩን በሰልፍ አላየሁትም። በሚገባ ተሰልፎ ባየው ምናልባት ልገምት ይችላለሁ። እርሶ የሃይማኖት እንጂ የጦር መሪ አይደሉ፣ እንዴት የወታደርነትን ሙያ ሊገምቱ ይችላሉ? አሉ አጼ ቴዎድሮስ ፓትርያርኩን በመታዘብና በመጠራጠር እየተመለከቱ። እኔም እኮ ወታደር ነኝ አሉ ፓትርያርኩ። የወታደር ሁኔታ ሊገባኝ የሚችል ጠንካራ ሰው ነኝ ለማለት ፈልገው ባነጋገር ስለተሳሳቱ አጼ ቴዎድሮስ ቁጣቸው በዋለባቸውና ከተቀመጡበት ብድግ አሉ። በእሳቸው በኩል የነበሩት ጆምቤል፣ ፊታውራሪ ገብዬ፣ አቶ ሳሙኤልና ሌሎችም ሰዎች ምንም ለማድረግ አልቻሉም። አቡነ ሰላማ ግን ዝም ማለት ስላልቻሉ፣ ጃንሆይ የግብጽ ካህን እኮ ብዙ ነገር የሚያውቅ እንጂ እንደ አበሻ ቄስ ዳዊት አጣርቶ ሳይደግም ቄስ የሚሆን አይደለም አሉ። የአጼ ቴዎድሮስ ቁጣ ይብሱኑ እንደ እሳት ነደደ። እኔም ማቀው የግብጽ ወታደር ጥርቡሽ የደፋ ነበር። ከነ ጥርቡሹ ወደ አገሬ መግባት ቢያቀተው ጥርቡሹን በክብ ቆብ፣ የጦር ልብሱን በዘርፋፋ ቀሚስ፣ ዳውድ የሚለውን ስም በቄርሎስ እየለወጠ ወደ አገር የገባ እኔ የመይሳው ልጅ እስቲ ሰይድ ፓሻ ሰላዮቹ በኃይል ሲያስለቅቃ ያለው ካሉ በኋላ ወደ ፓትርያርኩ ዞሩና፣ አባቴ ለመሆኑ ያን ያህል እየተጨነቅን በትህትና የተቀበልኖት በክርስቶስ ፍቅርና ስብ ወይስ ሰይድ ፓሻን በማመን እሱን ለማስደሰትና ለማክበር መሆኑን ለይተው ያውቃሉ? አሉ አጼ ቴዎድሮስ። ፓትርያርኩም በዚህ ንግግር ተበሳጩና፣ የሰይድ ፓሻ መልእክተኛ በመሆኔም አላፍርበትም። ይሁን እንጂ ክርስቲያኖች ልጆችን እጠይቃለሁ ብዬ ነበር የመጣሁት፣ ክርስቲያን ግን አላየሁም አሉ። እኛ ግብጻዊ አባት አንፈልግም። ክብ ቆብ የደፋው የግብጽ ሰላይ ጳጳስ ነኝ እያለ ክርስቲያኑን ኢትዮጵያዊ፣ አንድ ጣቃ ግምጃ በራሱ ላይ የጠመጠመ የግብጽ ሰላይ ፉቅራ ነኝ እያለ እስላሙን ኢትዮጵያዊ እንዲያስታልል እንዲዘርፍና እንዲያስከዳ አንፈልግም አሉ ንጉሠ ነገሥቱ። ይህ አነጋገር ፓትርያርኩንም ጳጳሱንም ስላበሳጫቸው አፋቸው ተረፍ ተረፍ እያለ ሄደ። ንጉሠ ነገሥት ቴዎድሮስ ቁጣቸው ተባባሰባቸውና፣ ሰይድ ፓሻ መጥቶ እስከሚያስፈታችሁ በስራት ትቆያላችሁ ብለው ፓትርያርኩና ጳጳሱ ከአጥር ግቢ ሳይወጡ እየተጠበቁ እንዲቀመጡ አደረጉ። ይህም አድራጎት ንጉሠ ነገሥቱ ሰውን በጣም ተጠራጣሪ ናቸው የሚል ትችት ሲያሰጥባቸው ቆየ። በዚህም ጊዜ በመላ ኢትዮጵያ በሚገኙ የቤተ ክህነት ሰዎች ዘንድ የባሰ ወሬና ጥላቻ ተፈጠረ። ምንም እንኳ የቤተ ክርስቲያንን አቋምና ይዞታ ለማሻሻል ከጳጳሱና ከካህናቱ ጋር የጀመሩትን የከረረ ሙግት ትተው ሁሉም በየነበረበት ይቆይ ብለው ካወጁ ብዙ ጊዜ ያለፈ ቢሆንም ለባትር መነኮሳትና ቀሳውስት የጀመሩባቸውን የወሬ ወረራ እያጠናከሩት ከመሄድ ያልተቆጠቡ ስለነበር የፓትርያርኩና የጳጳሱ መታሰር ንጉሠ ነገሥቱ ጸረ ማርያም ፕሮቴስታንት ሆነዋል የሚል አዲስ ወሬ ጨመረና አጼ ቴዎድሮስ ይወነጀሉ ጀመር። እሳቸው ግን ከጥቂት ቀናት በኋላ ፓትሪያርኩንም ጳጳሱንም በነ ፕላውዴል በነቤልና በብዙ ካህናት ልመና ፈተዋቸውና ታርቀዋቸው ነበር። ፓትሪያርኩ ንጉስ ቴዎድሮስ ጋር ታርቀውና ተግባብተው በኢትዮጵያ ለጥቂት ወራት ተቆዩ። በኋላ ወደ ግብጽ ሲመለሱ ንጉሰ ነገስቱ ብዙ ስጦታ ካደረጉላቸው በኋላ መልእክታቸውን ለሰይድ ፓሻ የሚያደርሱላቸው ሁለት መክስፍ መልእክተኞችን ጨምረው ሸኟቸው። ፓትሪያርኩ ምንም እንኳን ለጊዜው ቢቀየሙ በመጨረሻው የንጉሰ ነገስት ቴዎድሮስን ሐሳብና ቅንነት ሊረዱ ስለቻሉ ወደ አገራቸው ከተመለሱ በኋላ የንጉሰ ነገስቱን መልእክትና የራሳቸውን ልባዊ ድጋፍ ለሰይድ ፓሻ በማቅረብ የግብጹ ገዥ ለኢትዮጵያው ንጉሰ ነገስት አራት መድፎችና ብዙ ልዩ ልዩ የወዳጅነት ስጦታዎች እንዲልክ አደረጉ። የኢትዮጵያ ካህናትና አቡነ ሰላማ ግን ቴዎድሮስ ላይ ያላቸውን ጥላቻ እየቀጠሉ ከመሄድ አላቋረጡም ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ። አይናዩ ቱርክ ባይ የምሸሽ መቅደላ መቅደላ ኳንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዶ አንቺን ወደደ ተኛ ካንቺ ጋር እኔማዩ ቱርክባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳፉን እንደ ጠጅ ወሱ ሲጠጣት እኔማዩ ቱርክባይ የምሸሽ
ለላ ፕሮግራማችን በዚሁ ይተናቀቃል።
Yeah.